ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ዲጂታል ቴክኖሎጂ አንድ ነገር አሳይቶናል፣ ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ።
የሰማናት ዶክተር ጸጋ ሰለሞን ነው። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስ እና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል እየሰራ ስላለው ብራይት ጄኔሬሽን የተባለ ተቋም በምሽቱ ተጨማሪ ሐሳቧን ታካፍለናለች። ሌሎች ጉዳዮችም የተካተቱበትን ስርጭት ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል የተነሳ ብራይት ጄኔሬሽን ወይንም ብሩህ ትውልድ የተሰኘ አዲስ ተማሪዎችን በማሰልጠን ላይ ይገኛል። የመርሃ ግብሩ መስራቾች በዩናይትድ ስቴትስ በዋሽንግተን አካባቢ የሚኖሩ ሳይንቲስቶቹ ዶክተር ብርሃኑ ቡልቻና ባለቤቱ ዶክተር ጸጋ ሰለሞን ናቸው። ዶክተር ጸጋ ሰለሞንና በመርሃ ግብሩ አማካኝነት ወደ ኢትዮጵያ ተጉዘው የኮምፒውተር ፕሮግራሚንግ ስልጠና ከሰጡ የማሳቹሴትስ ቴክኖሎጂ ኢንስቲትዩት MIT ተማሪዎች መካከል አንዷ የሆነችው ኔበስ አዳና ስለ ብሩህ ትውልድ ተልእኮ ያብራራሉ። በቆንጅት ታየና ስመኝሽ ቆየ ተሰናደውን ዘገባ ሰምተን እንመለሳለን።
ብሔራዊ የጤና ተቋም NIH ተብሎ በሚታወቀው የዩናይትድ ስቴትስ ትልቁ የሕክምና ምርምር ተቋም ውስጥ የምታገለግለው የሳይንስ ተመራማሪ ዶክተር ጸጋ ሰለሞንና በናሳ ማለትም በዩናይትድ ስቴትስ ብሔራዊ የኤሮኖቲክስ እና የጠፈር ምርምር ድርጅት ተመራማሪ የሆነው ባለቤቷ ዶክተር ብርሃኑ ቡልቻ በአሜሪካ በትምህርትና በትልልቅ ተቋማት ውስጥ በመስራት ያካበቱት ልምድ እነሱ ጋር ብቻ ተገድቦ እንዲቀር አልፈለጉም። ከአንድ አመት በፊት ወደ ኢትዮጵያ ያደረጉት ጉዞም እኛ በኢትዮጵያ የትምህርት ዘርፍ ምን ማድረግ እንችላለን ለሚለው ጥያቄ መልስ ለመፈለግ ነበር። ይህ ጉዟቸው በትምህርት አሰጣጥ ዙሪያ ያለውን የጥራት ችግር በተለይም ደግሞ ሴቶች ያላቸውን አናሳ እድል እንዲያስተውሉ እንደረዳቸው ዶክተር ጸጋ ትገልጻለች።
በተለያየ ከተማ ውስጥ የተለያየ አይነት ችግር አለ። ግን ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም። ፍላጎቱ እንዳላቸው በጣም ጎበዞች እንደሆኑ ፖቴንሻል እንዳላቸው አይተናል። እናም ምን አረግን? እኛ ፕላትፎርም ብናስብ ሌላውንም መላው ዓለም ላይ ያሉ ዳያስፖራዎች ወይም ደግሞ ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ ሊፈጠር ነው።
እናም ይህ ግንዛቤያቸው ብራይት ጄኔሬሽን ብሩህ ትውልድ ለተሰኘው ፋውንዴሽን መቋቋም ምክንያት ሆነ። ዶክተር ጸጋና ባለቤቷ በዚህ ተቋም አማካይነት ዩናይትድ ስቴትስ ውስጥ በትልልቅ የቴክኖሎጂ ማሰልጠኛ ተቋማት ውስጥ የሚማሩ በጎ ፈቃደኞችን በማሰባሰብ ኢትዮጵያ ለሚገኙ የሁለተኛ ደረጃ ተማሪዎች ቴክኖሎጂን ጨምሮ የተለያዩ ክህሎቶችን የሚያስጨብጡ ስልጠናዎችን መስጠት ጀመሩ።
እንድን ይሄ አላማ እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደግሞ ትውልድ መሪ እና ኢንቨንተር ፈጣሪ በተለያየ ዘርፍ ላይ ጎበዝ እንዲሆኑ መሪ እንዲሆኑ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው። የተመረጡትም ደግሞ ከሃይ ስኩል ላይ ነው።
የመጀመሪያው በአደባባይ መናገርን፣ ግንኙነትን፣ አጥልቆ የማሰብ ክህሎቶችን ጨምሮ የሚያዳብረው ስልጠና አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋና አፋር ውስጥ የተሰጠ ሲሆን በሁለተኛ ዙር ደግሞ ፓይተን የተሰኘው የኮምፒውተር ፕሮግራሚንግ ስልጠና አዲስ አበባ ውስጥ ለሚማሩ 130 ተማሪዎች ተሰጥቷል። ስልጠናውን የሰጡት ዩናይትድ ስቴትስ የሚገኘው ታዋቂው የቴክኖሎጂ ማሰልጠኛ ተቋም MIT ተማሪ በሆኑ በጎ ፈቃደኞች ሲሆን ከሰልጣኞቹ አንዷ የሆነችው ነበስ አዳነ ለሶስት ሳምንታት ስላካሄዱት ስልጠና እንዲህ ስትል ታስረዳለች።
ወደ ኢትዮጵያ ጃንዋሪ 14/16 ይመስለኛል ካልተሳሳትኩ ነገር ሁላችንም ወደዛ ሄደናል። እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው። እኔ የደረሰኝ ልደታ ያለው ባልቻ አባነሶ ሁለተኛ ደረጃ ሰርቼ ነበረ ማስተምረው።
30 ተማሪዎች ነበሩ። አብዛኞቻችን 30-35 እንደዚህ ነበር የነበረ። አንዷ ወሬች 20 ተማሪ ነበራት።
ሴት ተማሪዎች ጎበዝ ከሚባሉትና በውጤታቸው ብልጫ ካሳዩ ተማሪዎች መካከል እንደነበሩ የምትገልጸው ዶክተር ጸጋ የስልጠና ሂደቱ ሴቶች እድሉ ከተሰጣቸው ከወንዶች እኩል ውጤታማ እንደሚሆኑ ያሳየ ነበር ብላለች።
ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል። ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ ግን ወደ ፊት ለፊት እንዲወጡ አረጋቸው። እነዚህ ኦፖርቹኒቲዎች እንደ የቮለንቲሪዝም የአውትሪች ፕሮግራሞች ሲፈጠሩ አንድ የተማሩ እውቀት ያላቸው በተለያየ ዘርፍ ላይ እውቀት ያላቸው ልጆች ተማሪዎች መሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው፣ እንዳለ ሴቶች ናቸው፣ እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት። ይህ ምንድን ነው? ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው፣ ለሴቶቹ ለወንዶቹ።
ኢትዮጵያ ውስጥ የሚማሩ ሴቶች በቴክኖሎጂ ዘርፍ ትልቅ ደረጃ የደረሱ እንደ ዶክተር ጸጋ ያሉ ወይም በትልልቅ ተቋማት ውስጥ እየተማሩ ትልቅ ቦታ መድረስ የሚመኙ እንደ ነበስ ያሉ ሴቶችን ማየት በራስ መተማመናቸውን እንደሚያጎለብትላቸው ነበስ ትገልጻለች።
ትልቅ የሚያነሳሳ ነገር አለው። ምክንያቱም በዚህ ጥቁር በመሆንሽ ወይም ከአፍሪካን ሀገር በመምጣትሽ ሊደርስብሽ የሚችል ነገር አለ ተብሎ የሚታሰብ ስላለ እሱን ደርሶባቸውም ከሆነ እሱን አሸንፈው ካልሆነም ደግሞ በዛ አስጠርተው ሀገራቸውን ማየት ደስ ይላል።
ዶክተር ጸጋም በዚህ ተስማማለች። ቴክኖሎጂ የሴቶችን እምቅ ችሎታ የሚያወጣ አዲስ መድረክ መሆኑንም በመግለጽ ቴክኖሎጂ ለሴቶች እኩልነት ያለውን ድርሻ ስታብራራ፣
ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ። ሜቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ለምሳሌ ባረግ ኢንተርፕርነር መሆን ይችላሉ። የራሳቸውን ቢዝነስ ኦንላይን ለመክፈት ይችላሉ። እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ቢሰጡ በተለያየ ዘርፍ ላይ ያንን እድል ይከፍትላቸዋል። እውነተኛ ሪል ወርልድ ላይ ወይም ለህይወት ላይ ሪያሊቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም። መድረክ ለወንድ ነው። ግን ይሄ ዲጂታል ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦልሬዲ ተከፍቷል።
ሳይንቲስቶቹ ዶክተር ጸጋ ሶሎሞን እና ዶክተር ብርሃኑ ቡልቻ ለተማሪዎች የሚሰጧቸው ስልጠናዎች ገና ተጀመሩ እንጂ አላበቁም። Brighter Generation ብሩህ ትውልድ ሲሉ የመሰረቱት ተቋም በመጪው ክረምት 1000 ተማሪዎችን ለማሰልጠን እቅድ ያዘ ሲሆን ተማሪዎቹ በሚወስዷቸው ስልጠናዎች የማህበረሰቡን ችግር የሚፈቱ ስራዎችን መስራት እንዲችሉ በተቋሙ ድጋፍ እንደሚደረግላቸው ተገልጿል።
ካቢና ቪኦኤ ከአሜሪካ ድምጽ ይከተላል። ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተመም ጥበብ ስራዎች የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎቹ ረብ ያላቸው ሐሳቦችን ያጋራ ይገኛል። በጥንታዊቷ ኢትዮጵያ ላይ ለምን ማተኮር እንደፈለገ አስቀድሞ ይነግረናል።
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው። እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። እና ይሄ የንባብ ልምዴ እና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴ ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ። እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ እኛ ሀገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለውበት ያሰራር ዘዴና ሐሳብ ላይ እንድገኝ አድርጎኛል ብዬ አስባለሁ።
እንግዲህ ስለዎችህን በተለያዩ ዘዴዎች ነው የምታቀርበው? የማህተም ጥበብ አለ፣ ድብልቅ ዘዴዎችን ተጠቅማለህ፣ ስለዎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስለ መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሐሳቡ ቀድሞ ወደኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሐሳብ ላለብሰው ይችላል። ግን ብዙ ጊዜ ሐሳቡ ይቀድምና ያንን ሐሳብ በየትኛው ሚዲየም ገልጸው ይበልጥ እኔ የሚያስደስተኛል፣ ተደራሽም ደግሞ ሐሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጄው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ፣ ወረቀት በመላጥ ከሆነ እነሱን ልጣለሁ፣ በመለጠፍ ከሆነ ለጥፋለሁ። እንዲህ እያደረግኩ ላለፉት 15 16 አመት ከተመረኩ ጀምሮ ስራ ነበር። በተለይ ግን አሁን በዚህ 3 እና 4 አመት በደንብ ወድጀው ረጅም ጊዜ ቆይቼበት ምሰራው በማህተሞች ላይ ታቤን በማስደገፍ እነሱ አንድም እንደ ይታይ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሃሉ እንዳልከው ይሄን ሐሳብ እስክሪፕቶ ቢገልጥ ይሻላል፣ ውሃ ቀለም ይገልጥ ይሻላል ብዬ ካሰብኩ ራሴን ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው። ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሐሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ ያለበት ብዬ አስባለሁ። ይሄንበት ያለው አካሄድ ወይም ደግሞ ያሰብነው ያለው ሐሳብ የሰው ልጅ ከተሰጠው የሰብአዊ ክብርና ሐሳብ ልዕልና አንጻር የት ላይ ነው ያለነው? ይሄስ ጉዳይ በምን ምክንያት መጣ? እንደገናስ በዚህ ሐሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉት ነገሮች የሚመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሐሳብን ማቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህን ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆንም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢው ነው ብዬ አስባለሁ።
እንግዲህ ስራዎችህ የተለያዩ ቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድን ነው? የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለትና እሳቸው አያውቁም። ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን 2 ወር ሰጠኝና በሁለት ወር ጊዜ ውስጥ ሰራሁት የእሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለን እንደተጠቀስከው በዚህ ሰዓት አሁን ላይ በተለያዩ ማተሞች ስዕልን የምሰራው በቡርሽ ሳይሆን ማለት ነው። እነዚያ ማተሞች ደግሞ አንድም ማተሞች ራሳቸው ታሪክ ናቸው፣ ሁለትም ማተሙ ከተመታ በኋላ ውሳኔ አለ። ምክንያቱም there is a decision behind the stamp መልካምም ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ ፋቸው መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖች ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ ንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ፣ የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የሳቸውን መልክ የሰራሁት። ስለዚህ እኔ ሐሳብ ምንድነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርሶ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል፣ እሱ ምን ያደርጉታል አይነት የሚል ሐሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሐሳቦች ከፊታቸው ጀርባ ጨምሬ ስራውን ፈጠሁት ለሱ ማለት ነው። እሱ ተቀበለኝ በቃ እዛ ጋር ጨረሰን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዝዳንት ይፈልጉሃል፣ ያሰራል ዘዴውን ሐሳብህን እንድታወራላቸው ይፈልጋሉና ቀጠሮ ይያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው፣ ሁለተኛ ፊታቸው ላይ የተቀመጡት ቅድም የተከስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራዋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸውና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህ አልከው፣ በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻ የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለኔ ማግኘቴ ለኔም ትልቅ ክብር ነው፣ ትልቅ መነሳሳት ይፈጠረልኝ። እንዲሁም ከኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ፣ በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ?
በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት 16 ዓመት አሁንም እያስተማርኩ ነው ያለሁት። እንዳልከው በእኔም እድሜ ላይ ያሉ ከእኔም እድሜ ከፍ ያሉ ከእኔም እድሜ ያነሱ ልጆችን የማስተማር ከእነሱም የመማር እድል አግኝቻለሁ እና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው ደስ የሚለኝ ያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት፣ ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስለስቴ ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበርና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑን ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። አትሽኝም። ሰላም ሁኑልኝ።
ከጋቢና ቪኦኤ ጋር ናችሁ። በመቀጠል ወደ ትግራይ ክልል እናቀናለን። በክልሉ በቆየው ጦርነት ምክንያት ከዩኒቨርሲቲ መምህርነት ወደ መንገድ ላይ ስራ ለመግባት ስለተገደደች ወጣት ታሪክ ሙልጌታ ጽባ በመቀጠል ነግረናል።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሃውዚን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ የገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች።
ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘነው የቀን ስራ የጉልት የአስቤዛ አይነት ተነገር እሱ አይነት ስራ ነውና አማራጩ እሱ ነው ከተገኘ ብለን የጀመርነው።
ብርሃን በጋዜጠኝነትና ኮሙኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ.ም ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ.ም ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ በቂ እንደነበር ተሰውሳለች።
የታወቀ ነው ገቢ ምን ያህል እንደሆነ በወር ታቋለህ። እንዴት አርጌ ማኔጅ ላድርገው፣ የትኛው አብር የትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው።
በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች።
አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለህ፣ ለራስም ታስባለህና እሱን ስናስብ ጠንክረን መስራት አለብን፣ የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ ሌላ የሚዲያ ስራዎችም ለመስራት ሞክሬያለሁ። ኤንጂኦ ላይ ለመስራት ሞክረናል፣ ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንምና በቃ በሙያችን ካላገኘን ጉልበታችን ሐሳባችን አሳርፈን የሆነ ነገር ምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ ያስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ቢፊ ይሻላል በሚል ነው ወደዛ የገባ ነው።
የየቀኑ ውሏም ስትናገር
11 ሰዓት እነሳለሁ። ከዛ ወደምገዛበት ምፈልገውን እቃ ወደምገዛበት ገበያ ሄዳለሁ። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን ይዤ በሶስት እግር ያላትን ትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለሁ። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናልና ያደክማል። ኮረኮንች አለ። የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ 2 ሰዓት አቨሬጅ 2 ሰዓት ቤት ይገባለሁ ማለት ነው።
በቀን እስከ ስንት ብር ታገኛለሽ?
እንደየሁኔታው እንደየቀኑ ነው፣ ግን አቨሬጅ 200 በሚል ነው።
ይህን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች።
የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። ከባድ ጊዜ ነበረ። በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ፣ አብረን እንሆን አይነት ነገር ትላለህና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገርና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋር ጣለች። እሺ ማን ጎድታ ይሆን እሱን ትጨነቃለህ። ብቻ ቻሌንጅ ነበር።
በየመንገዱ እየተዘዋወረች በመጨጥበት ጊዜ የሥራ ባልደረቦቿ እንደሚያገኙዋትና አስተያየትም እንደሚሰጧት ተናግራለች።
አብዛኛው አድናቆት የሚገልጽ ነው። በርግጥ ሁኔታውም ስለሚያቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ ጎበዝ አራ አንቺ ጎበዝ ነሽ እንኳንም ጀመርሽኛለን እንጂ እንትን ምናምን ይላሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላሉ። እኔም እረዳቻለሁ ኢትስ ኦኬ ማለት ሊሆን ይችላል። አጥብቀው ስራ ነው በርግጥ መማር ለዚህ ነው የሚጠቅመው። እኔ ተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምርት ምን ዋጋ የለውም። እና ምንም ይሁን የሥራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው ያሰብ ተገቢውን መፍትሄ ቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለውና በቃ አንዳንዱ በጣም ያደንቃለው ጎበዝ ነሽ አርአያ ነሽ ምናምን ይላል ደስ ይለኛል። እኔ በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚልም ያጋጥማል ኢትስ ኦኬ ግን እኔም አልፈዋለሁ ይገባኛል እና እንደዚህ አይነት ስሜቶች አስተናግጃለሁ።
መምህርት ብርሃን ካሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመለሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም አለም
አጠቃላይ ትግራይ የትግራይ ህዝብ ሰላም ሆኖ ማየት ፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ ያም ወደውን ስራዬን እየሰራ እንፈልገውን ህይወት ለመኖር ለማለም ጊዜው ተጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም የሰራተኛ የፌደራልም የክልልም ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህፃናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ ስለዚህ የምወደው ሙያ ግዴታ ናፍቀዋለሁ ናስከመለስ ባጓለሁ ተመልሽ የምወደውን ሙያ ለእኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ።
አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በመቀጠል ደግሞ ወጣት አርቲስቶች በፈጠራ ንግድ ላይ ከተማሩ ተቋማት ጋር ለማገናኘት እየተጠቀመ ያለ ፌስቲቫልን የተመለከተ ዘገባ የደንገረሙት አስተማናለች።
በኬፕ ታውን ደቡብ አፍሪካ የተሰናደው ዓለም አቀፉ የስነ ጥበብ አውደርኢ በዓለም ዙሪያ በከፍተኛ ሁኔታ እየጨመረ በመጣው ስራ አጥነት ላይ አተኩሯል። በዓለም ዙሪያ ካሉ 10.2 ሚሊዮን ከሚሆኑ እድሜያቸው ከ15 እስከ 34 ካሉ ወጣቶች ውስጥ 4.6 ሚሊዮኑ ከስራ ገበታ ውጪ ናቸው። ይህንን የግድግዳ ላይ ስዕል ወይም ደግሞ ሚውራል የሚሰሩ አርቲስቶችም እንዴት ሊሸጡት እንደሚችሉ ምክረ ሐሳቦችን ከዚህ ዝግጅት አግኝተዋል። ስራ በመጥፋቱ የ2 አመቷ ሃኒም ዴቪድስ በጥበብ ስራዋ ላይ ከማተኮር ይልቅ events management ወይም ደግሞ የመርሃ ግብሮች አስተዳደር ወደ ማጥናት ፊቷን አዞራለች።
እንደ ሙሉ ጊዜ አርቲስት ለመስራት ያሰብኩበት ጊዜ ነበር። በተለይ ደግሞ የሁለተኛ ደረጃ ተማሪ ሳለሁ ህልሜ ነበር።
የሳሊያን ስራስ ከጂ ሆኖ ለቲዝሚ ሞጂ ኬዝ ላይ ገበያ ማግኘት ከባድ እንደሆነ ይስማማል። ሳሊያን ስኬታማ ለመሆንም ከጋለሪዎችና ከግለሰቦች ጋር ሊሰሩባቸው የሚችሏቸው መንገዶች መቃኘትም አለባቸው ይላል።
እንደዚያ መኖር የሚችሉ አርቲስቶች አሉ። ብዙዎቹ ግን በዚህ ሁኔታ መኖር አይችሉም። አሁን አንድ ስዕል ብትሸጥ ተከታዩን ደግሞ ከስድስት ወር በኋላ ነው ልትሸጥ የምትችለው። ኢኮኖሚውና የፈጠራ ኢንዱስትሪው ያለበት ሁኔታ ይሄው ነው።
ጆን ዋን በሚለው የጥበብ ስሙ የሚታወቀው ጆን አንድሩ ፔርሎ ውልደቱ በአሜሪካ ሲሆን ራሱን በኒውዮርክ ሃርለም ውስጥ አሳድጓል። በግድግዳ ላይ ስዕሎቹን በዓለም ዙሪያ አሉ ከሚባሉት መካከል ቀዳሚው ነው። ስራዎቹ በ100,000 ዶላሮች ይሸጣሉ። ጆን ዋን አርቲስቶች ለሚሰሩት ስራ ዋጋ ሊሰጡት ይገባል ይላል።
ለሰዎች ደስታን ፍስሃና ነጻነትን አቀርብ ነበር። የምሰራው ነገር ላይ እምነት ስለነበራቸው ትክሽን ቸብ ቸብ ቀረብ ከማድረግና በጣታቸው አበጀህ ብቻ ብሎ ከመላፍ እኔን መርዳት ነበረባቸው።
የዚህ መርሃ ግብር አዘጋጆች ይሄ ፌስቲቫል አርቲስቶች እርስ በርስ ግንኙነታቸውን እንዲገነቡ ስራም ያገኙበትና የሚመካከሩበት ስፍራ ሆኗል ይላሉ። አሌክዛንደር ቲልማን የባዝ አርት አጋር መስራች ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።